የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ባለፈው ሐሙስ በኒውዮርክ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ለጉባኤው ተሳታፊ የዓለም መሪዎች ንግግር ካሰሙና የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ከሌሎችም አገሮችና ተቋማት መሪዎች ጋር ከተነጋገሩ በኋላ ባለፈው ቅዳሜ ወደ አገራቸው ተመልሰዋል። አስተዳደጋቸውና ቤተሰባቸውን ጨምሮ የግል ሕይወታቸውንና ከአሁን ቀደም በአገርና በዓለም አቀፍ ደረጃ ባከናወኗቸው ተግባራት ዙሪያ በሴቶች ጉዳይ፣ በአገሪቱ ሰላምና በአካባቢያዊ ጉዳዮች ላይ ያላቸውን ሀሳብ ያካፈሉበት ቃለ ምልልስ ይዘን ቀርበናል። ፕሬዚዳንት ሳህለወርቅን ያወያየው የኒውዮርኩን ጉባኤ ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው።
እጅግ በጣም አመሰግናለሁ ክብር ፕሬዚደንት። እስቲ በቅድሚያ ጊዜውንም በአግባቡ ለመጠቀም በጣም የተጣበበ ጊዜ ነው ያሉት፣ የተሰጠችን ጊዜም እጅግ የተወሰነች ናት እና አጠር አጠር እያደረግን አንዳንድ ነጥቦችን እናሳ። ስለ ራሱ ትንሽ አጫውቱን እስቲ ክብር ፕሬዚደንት።
በማልፈልገው ጥያቄ ነው የሚያስጀምር። ስለ ራሴ ኬት ሊጀምር፣ እኔ የአራት ሴቶች ልጆች መካከል ታላቅ ነኝ። ሴት ብቻ ያለበት ቤት ውስጥ ነው ያደግኩት። ሁላችንም ሴቶች ነን። ወላጆቻችን ግን በተለይ አባታችን ሴቶችን በማብቃት ላይ በጣም የሚያምን ነበረ በዛን ጊዜ እና ምንም ነገር አያቅትሽም፣ ምንም ሌቱን መድረስ ትችያለሽ እያለ ነው ያደኩት እና ጆሮዬ ላይ እስከዛሬ የምሰማው እሱ ነው። አንድ ፈተና ላይ ስደርስ የተባልኩት ይሄን ነው መጋፈጥ አለብኝ ነው። እግዚአብሔር ይመስገን እንወጣዋለን። ፈረንሳይ ነው የተማርኩት፣ ፈረንሳይ ትምህርት ቤት፣ ፈረንሳይ ሀገር። ከተመለስኩ በኋላ የመንግስት ሰራተኛ ሆኜ ነው
በውጭ ጉዳይ ሚኒስቴር
በትምህርት ሚኒስቴር ነው እና ውጭ ጉዳይ ነበርኩ። ከዛ በኋላ እዛም ሆኜ እንኳን በወቅቱ የአመራር ውስጥ ትምህርት ሚኒስቴር ብቸኛ ሴት ነበር፣ የመምሪያ ኃላፊ ስለነበርኩ ውጭ ጉዳይ ብዙም ጊዜም በአምባሳደርነት ነው የቆየሁት። 20 ዓመት የኢትዮጵያ አምባሳደር ነበርኩ። አብዛኛውን ጊዜም አፍሪካ ላይ ነው፣ ፈረንሳይኛ ተናጋሪ አፍሪካ፣ 10 ዓመት ጅቡቲ ፈረንሳይ፣ ከዛ በኋላ ለአፍሪካ ህብረት አምባሳደር እና የውጭ ጉዳዮች የአፍሪካ ጉዳዮች ዳይሬክተር ነበርኩ። ከዛ ላይ ነው የተባበሩት መንግስታት የወሰደኝ። እዛም ስገባ አሲስታንት ሰክረታሪ ጀነራልነት መካከለኛ አፍሪካ አገሪቱን ለማረጋጋት የተቋቋመ የተባበሩት መንግስታትን ጽህፈት ቤት ነበር የምመራው። የእሳቸው የዋና ጸሐፊ መልእክተኛ ሆኜ ለሰባት ዓመት ተኩል ገደማ ደግሞ እዛ እንደ ሰክረታሪ ጀነራልነት ናይሮቢ የሚገኘው የተባበሩት መንግስታት መቀመጫ አፍሪካ ላይ ጠቅላላ ደቡብ ላይ ሌላ መቀመጫ የለውም የእሱ ኃላፊ ነበርኩኝ እና ለአራት ወር ተዛውሬ ወደ አዲስ አበባ የተባበሩት መንግስታት ዋና ጸሐፊ ለአፍሪካ ህብረት ልዩ መልእክተኛቸው እና ለዛ የተቋቋመ ቢሮ ኃላፊ ሆኜ በአገሬ ላይ እንደ ሰክሬታሪ ጀነራል ደረጃ ተደርጋለሁ። የተነገረኝ በተባበሩት መንግስታት ታሪክ ውስጥ እንደዚህ አይነት አላጋጠመም። የሚለሙ አገሮች ተወላጅ የሆነን ሰው በአገር ውስጥ ለእኔ በአገሬ ውስጥ በዚህ ደረጃ እንድሰራ ተደርጋለሁ። ያ እንግዲህ እምነትንም ያሳያል። የጥቅም መጋጨት አይኖርብኝም። መንግስትም ነኝ ማለት የኔ መንግስት ሰው ነኝ፣ የመንግስት ሰራተኛ ሆኜ ነው የኖርኩት። የኔ ዲኤንኤ መንግስት ማገልገል ነው። በሌላ በኩል የተባበሩት መንግስታት አለ። እኔ ሁሌ የምለው አይጋጭም፣ ድርጅቱም የኛ ነው፣ እኛም አባል ሀገር ነን፣ እንደውም መስራች ሀገር ነን። ግን አራት ወር ብቻ ነው እዚህ ቦታ ላይ ነው።
ግን በዛን ጊዜ ውስጥ የሰጡት ሁኔታ ተፈጥሮ ነበረ የጥቅም ግጭት እንደዚህ የሚባለው ነገር?
እንደውም
ክብርት ፕሬዚደንት፣ እርስዎን ለፕሬዚደንትነት ጠቅላይ ሚኒስትሩ ያጩት ጊዜ እና በፓርላማው ፊት የቀረቡ ጊዜ ድንገት ነው፣ ባልተጠበቀ ሁኔታ ነው አንደኛ ሴት ፕሬዚደንት የቀረበችው፣ ሁለተኛ እርስዎ የሆኑት። ካሉት ልምድ አሁንም ከነገሩኝ ከችሎታው የሚያውቁትም በቅርብ ብዙ እንደሚመሰክሩ ሎታሮ የሰሩም በተለያዩ አካባቢዎች የሚያውቁም አባክኗቸው የሚል ቅሬታ ነበራቸው። ይልቅ ከፕሬዚደንትነት ይልቅ ምን አለ ይበልጥ የሚንቀሳቀሱበት ወሳኝነት አቅም ያለበት ቦታ ቢመድቧቸው ኖሮ የሚቀበታ ያቀረቡ ሰዎች ነበሩ። ምክንያቱም በኢትዮጵያ ህገ መንግስት መሰረት ፕሬዚደንቱ ያስፈጻሚነት ስልጣን ስለሌለው ማለት ነው። ምን አለ ያስፈጻሚነት ስልጣን ያለው ቦታ ያስቀምጧቸው ኖሮ እያሉ በቁጭት የሚናገሩ ሰዎችን ሰምቻለሁ። እሱ ምን ያስባል?
አይ እኔ ጠየቁኝ ጠቅላይ ሚኒስትሩ አገሬን ማገልገል እድል እንደገና ማግኘቴ በጣም ነው ደስ ያለኝ እና የምችለውን ያህል አገለግላለሁ ብዬ ነው። እንግዲህ እኔ ካጠራቀምኩት ልምድ ከደረስኩበት እድሜ አኳያ መልሼ የምሰጥበት ጊዜ ነው እንጂ እኔ ምንም ለማስመስከር የምገባበት የምሰራ ስራ የለኝም ከአሁን ወዲህ ብዬ ነው የማምነው። ስለዚህ ማቃትን ለሀገር ለማዋል ብዬ ነው እዚህም ላይ ሞክራል። በጣም የተባብሮ መስራት መንፈስ ካለ ይሄ ደግሞ አለ የኛ ጠቅላይ ሚኒስትር ላይ መስራት ይችላል።
አዎ መቼም ከህገ መንግስቱ ወጣ ባለ ሁኔታ እርሶ መደበኛ ፕሬዚዳንት ሆነው ይቀጥላሉ የሚል እምነት የለም በብዙዎች ዘንድ ካሉት ከገለጹትም ልምድ። በኢትዮጵያ ህገ መንግስት መሰረት ግን ጦርም ገንዘብም ተክልሎ የያዘው እና የሚያዝበት ጠቅላይ ሚኒስትሩ ሆኖ እያለ ጠቅላይ ሚኒስትሩ የአምባገነንነት ስሜት ባንጸባረቀ ጊዜ አይቻልም የሚል መሪ አጠገቡ ያስፈልገዋል። ታይቶም ያውቃል በቅርብ የኢትዮጵያ ታሪክ ውስጥ እርሶ
የትኛው
ለምሳሌ በዶክተር ነጋሶ ጊዳዳ እና በአቶ መለስ ዜናዊ መካከል ተፈጥሮ የነበረውን ንግግር ነው ለመጠቆም የፈለኩት እና እርሶ ጠቅላይ ሚኒስትሩ ዶክተር አብይም ይሁኑ ሌላ ጠቅላይ ሚኒስትር ያንን ያህል አቅም ያለው ባለስልጣን አንዳች አጓጉል የሆነ ነገር ሲያደርግ ቢያዩ ወይም ቢያስቡ መንገዱ ልክ አይደለም ብለው ቢያስቡ አይቻልም የሚል አቅም ይኖረዋል ተባብሮ ከመስራት ይዞ?
እኔ እንደዚህ አይነት ሁኔታ ይፈጠራልን ብዬ አላስብም። ከተፈጠረም ስንደርስበት እንነጋገር እንጂ በግምት ብቻ ለሄድበት የሚገባ አይመስለኝም። ምንድን ነው ዋናው ነገር የስልጣን ክፍፍል ማን ምን ያደርጋል እኔ ከበላይ ያኛው ከበላይ የሚል ሳይሆን ዛሬ ኢትዮጵያ የምትጠይቀው ባለብን በጣም ብዙ ስራ ባለው መፈጸም ያለበት የህዝቡን ጥያቄዎች ማሟላት ወዘተ ግዛት ክርክርና እንትን ሊመጣ ይገባል ብዬ አልፈ እዚህ ጨዋታ ውስጥ እኔ በበኩል ያልከፋል።
ክቡር ፕሬዚዳንት፣ በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልቁ ጉዳዮች አንዱ የጸጥታ ጉዳይ ነው። መቼም ፕሬዚዳንት የሀገሪቱ በመሆኑ ትልቁ ሀሳቡ አጀንዳው እርስዎም እንደገለጹት የኢትዮጵያውያን ጸጥታና ደህንነት ጉዳይ ነው። በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ። በምርጫውም ላይ የተለያዩ ሀሳቦችን የሚያንጸባርቁ አሉ። ምርጫው መካሄድ አለበት መካሄድ የለበትም፣ ኢትዮጵያ ልትበተን ትችላለች፣ የለም ሰላማችን ይጠበቃል የሚሉ ትናንት ነው ከትናንትና ወዲያ ጠቅላይ ሚኒስትሩ እንዳንጸባረቁት አይነት ሀሳብ የሚያነሱም አሉ። የኢትዮጵያን ሰላም የኢትዮጵያን ሁኔታ እርስዎ እንዴት ነው የሚያዩት? እንዴትስ ነው እንደ ፕሬዚደንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችሉ?
አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል። እኔ ያን ጊዜ አዲስ አበባን ባልሆን በኢትዮጵያ ውስጥ የዛሬ 2-3 ዓመት የነበረው ሁኔታ በጣም አሳሳቢ ነበር። ህልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀን ሄደናል የሚል ግምት ነው ያለኝ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ እዚህ ቦታ ይህን ቦታ ስቀበል እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ ሰላም እያገኘን የመጣ ነው እየተረጋጋች ይመጣል። እኔ በስራዬ ብዙ ሀገሮችን አይቻለሁ፣ ብዙ አፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር እንደ ኢትዮጵያ አይነት ፈተናዎች ያል ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይህን በታሪኩ አሳይቷል። በሰላም ደግሞ እጦት ሰለባ እንደሆነ ደግሞ እናቃለን። ስለዚህ እኔ ሰላም ዘለቀታ ያለው ነገር ሊሆን የሚችለው የሱ ፍላጎት ሲሟላ ነው። የሱ ፍላጎት አርቲን ምንድነው የሚያጋጭው ተብሎ እንደ ማንኛውም ነገር ልንገር፣ እኔ ያየሁት ትራይ ላይ ብዙ ጊዜ በንግግር ብዙ ነገር ይባላል፣ በቃል መግባት ብዙ ይባላል። ምን ይላል? ችግሩ የኢትዮጵያ ብቻ አይደለም፣ አህጉርቱም ነው፣ ብዙም ሀገር ነው። ወደ መሬት ነው ወደ መሬት ስንወርድ የግራስሮት ሚስተር ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው፣ ህዝብን ላይ ይችላል፣ ደግሞ ለፖለቲካ ጠቀሜታ ሊውል የሚችል ነገር። እኔ የማስበው ለማንኛውም ዜጋ ቀይ መስመር ማስመር አለበት። ሁላችን ማለፍ የማንችለው ህይወት ውስጥ ዝም ብሎ ልክ የሆነ አይደለም፣ ይገደባል፣ በህግ ይገደባል። በምን ለራሴን የሀገሬን ሰላም አደጋ ላይ የምጥል ለኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል ትናላበስ ይኖርብናል።
ስለዚህ ትንሽ ጠንከር ማለት ያስፈልጋል እንደ መንግስት የሚል አቋም ነው ያሉት።
መንግስት በህግ ያለውን ኃላፊነት እንዲወጣ ነው አይደል እንዴ የተሰጠው ተኩስ ነው። መንቀሳቀስ ይችላል፣ እያደረግን ነው።
በዚህ ጉዳይ ላይ ወደፊት መቼም ድሉን ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዚደንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ልምጣ። ያነሱት ጉዳይ ነው የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው። እርስዎን ራስዎን እንደ ምሳሌ አቅርበዋል የመንግስታቱ ድርጅት መድረክ ላይ። የኢትዮጵያ መንግስታት በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ ይሰማል፣ ስለ ሴቶች እኩልነት ብዙ ሲሉ ይሰማል፣ የደርግ መንግስት ጀምሮ ማለት ነው። ምንድነው ለየት የሚያደርገው አሁን ያለው ሁኔታ?
አዎ ይሄንን ብዙ ሲነገር ነበር ሌላ ነገር ነው፣ ሲተገበር ደግሞ ሌላ ነገር። ያለፉት መንግስታት አሁንም በዚህ መንግስት ስር አይተናል። በካቢኔ ውስጥ አንድ ሴት ለአይነት ቁጭ ያሉበት ጊዜ ነበረ ወዘተ። እና ይሄ መንግስት በጣም ትልቅ እርምጃ ነው የወሰደው። ይሄንን ማመን አለብን። ግማሹ ካቢኔ ለይስሙላ አይደለም፣ ግማሹ ካቢኔ አለ። እኔ ለይስሙላ ከሆነ ማናችንም እዚህ ውስጥ እንትን አይደለም። እኔ ማለው ጥሩ እንትን ተፈጥቷል። ይሄ በጣም ትልቅ እርምጃ ነው። ይቻላልን ፈጥሯል፣ የሰውን ስሜት አነሳስቷል። ነገር ግን ይሄ የጨዋታው ፍጻሜ ነው የሚል ድምዳሜ ለምንደርስ ከሆነ ትልቅ ስህተት ነው። መሀሉ ላይ ነው ባዶ። ደግሞ ሴቶች እያደጉ ከወንዶች እኩል እየተወዳደሩ ማደግ የሚችሉበትን ሁኔታ ማመቻቸት አለ። እኔ ደጋግሜ እንዳልኩት አንድ ጥሩ አጋጣሚ እንደኔ ሴት ፕሬዚዳንት የመጀመሪያ ኢትዮጵያ ላይ ሲባል፣ በነገራችን ላይ የአፍሪካ ታሪክ በሴቶች አንድ ቀን ቢጻፍ የማይዘፈንላቸው ጀግኖች አሉ፣ ሴቶች ይገኛሉ፣ ብዙ ናቸው ይገኛሉ። እና ወደፊት ወደዛ መሄድ አለብን። ነገር ግን እንደዛ ነው ማለት እና እኔ የማስበው በር ነው የሚከፈተው አይደለ? በር ተከፈተልኝ፣ እኔ ርዕሰ ብሔር ተባልኩኝ። ያንን በር ተከፍቶ እንዲቆይ ካላደረኩት ይዘጋል። እድልም እንደዛው ይላል። የበለጸጉ ሀገሮች ላይ ተናል ጠቅላይ ሚኒስትር ሴት አድርገው ሴትዮዋ እስኪወድቁ ተጠበቀ፣ ድጋፍ አልሰጠም። ህብረተሰቡ ተዘጋጀም ለማለት ያዳግታል። ግን ብቻ እና ከዛ በኋላ የተቋቋሙት ካቢኔ ውስጥ ሴቶች ጠፉ። አይችሉም ምን ያስመሰከርናል? ለአይችሉም አይደለም የምንቀርበው፣ ይችላሉ፣ ድጋፉን መስጠት አለብን ብለን መሄድ ነው የሚገባን ብዬ ነው የማስበው። የኢትዮጵያ ህገ መንግስት ደግሞ ይፈቅዳል ልዩ ድጋፍ እንዲደረግ ለሴቶች፣ ይሄ አፈርማቲቭ አክሽን የሚባለው። በዚህ በዚህ ተጠቅመን ሴቶችን ማብቃት አለብን። የሴቶች ጉዳይ ሌላ ምንም ጉዳይ አይደለም፣ የሚገባቸውን ቦታ ማግኘትና አብረን እንድንሄድ ማድረግ ነው። ሌላው የተማሩ ሴቶች ብቁ የሆኑ ሴቶችን ማፍራት ይቻላል። ዩኒቨርሲቲዎቻችን ውስጥ ያሉ ሴት ተማሪዎቻችን እንዲመረቁ የሚቻለውን ያህል ማድረግ፣ ተመርቆ እንዲወጡ። ሳይመረቁ ብዙ ይወጣሉ፣ ይወድቃሉ፣ በብዙ ምክንያቶች በተፈጥሮ ምክንያት ይሄንን ሁሉ ተረባርበን ከረዳን ቀፈልና ከደብርን መስራት ይቻላል። ተደጋግፈን ይሄንን ማድረግ እንችላለን። ነይስ ለስድስት ጥያቄ ትልቅ አጋጣሚ ነው ተፈጠረልን። ሁላችንም ወንዶችም ሴቶችም ተባብረን በደንብ እንደማይመለሶ ነው እንዲፈታ ማድረግ ይኖርብናል።
ስለዚህ እንደማጠቅናለሁ በርግጥ ብዙ ጥያቄዎች አሉ። ሌሎች የተያዙ ከትምህርት ጋር ያነሷቸው ጥያቄዎች አሉ። መተካርታው አለ፣ የጤና ጉዳይ አለ፣ የመዋዕለ ንዋይ ጉዳይ አለ፣ የመጣኔ ሀብት ጉዳይ አለ። ብዙ ጉዳዮች አሉ እናነታቸው የምንችላቸው። ነገር ግን ካለችን ጥንሳት አቋያ አንድ አካባቢያዊ ወደ ሆነ ጥያቄ ልሽጋገር። በተለይ ንግግሮን ሲያደርጉ እርሶ እንደ አካባቢያዊ መሪ ነበረ፣ ስለ ሱዳን፣ ስለ ደቡብ ሱዳን፣ ስለ ሶማሊያ፣ ስለ ኤርትራ ከኢትዮጵያ በተጨማሪ ማለት ነው እያነሱ ነበረ ሲናገሩ የነበረው እና የኢትዮጵያ ቦታ እንደ አካባቢያዊ ኃይል ምን አይነት ነው አሁን ባለው ሁኔታ ራሷ ውስጥ በችግሮች በውጥረት ተይዛ ባለበት ሁኔታ? ሁለተኛው ጥያቄ ከግብጽ ጋር ያለው ግንኙነት ነው። ይሄስ ግንኙነት በዚህ አካባቢያዊ ግንኙነቶች ውስጥ ምንድን ነው የሚመስለው? በአንድ ወቅት ተስፋ የሚሰጥ አይነት ሁኔታ ነበረ፣ ወደ ስምምነት የመግባት አይነት ነበረ። ከዛ በኋላ ደግሞ የግብጽ መንሸራተት ሲሰማ ሲወራ ነበረ። እንዴት ነው ኢትዮጵያ በዛ አካባቢ ያላት ቦታ እና ከግብጽ ጋር ያላት ግንኙነት?
እንግዲህ ንግግር ይሁን ከአቀራረብ ይሁን እኛ የአካባቢ መሪ ነን የሚል ስሜት ካሰማሁን ይሄን አልደበረም ማለት ነው። የሰው ይሆናል ተተሰደው። ግን እኔም በደንብ ለማንጸባረቅ የፈለኩት የዛሬ ኢትዮጵያ መንግስት ኢትዮጵያ እድገት ለብቻው ሊሄድ አይችልም የሚል ጽኑ እምነት ያለው መንግስት ነው። አካባቢውን የያዘ መሆን አለበት፣ ከአካባቢው ጋር ነው የምናድገው የሚላል። እኔ በጽኑ ማምነው እንደተባበሩት መንግስታት ይሁን አለ መጥፍሪቶች እየተፈጠሩት እንደዚህ 54ቱም የአፍሪካ ሀገሮች ውስጥ እኩል ሁሉም ጋር ብንሰራ አቅማችን ይበታተናል እንጂ ፋይዳ ያለው ነገር አናገኝም። በየአካባቢው ግን አካባቢውን አንድ ላይ ማንሳት የሚችሉ ሀገሮችን መለየት የሚያስፈልግ ይመስለኛል እና እዛ ላይ መረባረብ ያ ለሁሉም ይተርፋል፣ ለአካባቢው ሊተርፍ ይችላል። የብዙ ሰዎች አስተሳሰብ ወደዛ የሚሄድ ነው። ብቻ እኛን በተመለከተ ለማለት የፈለኩት እኛ ከኤርትራ ጋር ግንኙነታችንን ስናስተካክል ሱዳንም ለማስታረቅ እምነቱን አግኝተው ሱዳኒዞች ቀጠናው የሰላም ቀጠና ነው፣ ቀጠናው የመተባበር ቀጠና እየሆነ ነው ለማለት ነው። ካልሆነ እኛም ነን የምንጎዳው፣ እኛም ሩቅ መሄድ አንችልም። መንግስት እንዲህ ነው የሚያስበው። እኔ ደግሞ በጣም በጽኑ እስከዛሬ በሰራሁት ስራ በጽኑ ያየሁት እማምንበት ጎረቤት ከታመመ በሰላም መኖር የሚቻልበት የለም እና አንዱ ያንዱን ሰላም አደፍራሽ መሆን የለበትም የሚለውንም ነው። የሰላም የመፍትሄ አካል እንጂ አይደለም። ብዙ አፍሪካ ሀገሮች ጎረቤት ውስጥ ነው የሚደራጀውና የሚወጋው ወዘተ እንደዚህ። ይሄንን ዋናው ለማለት የፈለኩት እና ዓለም አቀፍ ህብረተሰብን እንዲረዳልን የፈለኩት ኢትዮጵያ ይሄንን ሁሉ እያደረገች ነው፣ አካባቢያችንም ይሄ አለ ነው። ሶማሊያ እንዲህ ነው፣ በዚህ እንዲህ ነው ብለን እና ኃላፊነትም አለብን እንደ ጎረቤት ብዬ ነው የማስበው። ወደ ውህደት እየሄድን ኢኮኖሚ ውህደት እያልን የአካባቢው የአፍሪካም ሲኤፍቲኤን አሁን የንግድ ቀጠና ብለናል። ይህንን እያል በድንበር ውስጥ ብቻ የሚደረግ አስተሳሰብ የተወሰነ ሊያስኬድ ይችላል፣ ሩቅ አያደርስም። ይህንን ማየት አለብን። ከሌሎችም እየተማር እኛ መጠናከር አለብን። በእርስ በርስ ጦርነት፣ በልዩ ልዩ ግጭቶች ይህ አካባቢ በጣም በጣም ተጎድቷል። ነገር ግን ለማንሰራራት በጣም ጥሩ እድል ያለው ነው። እኛ ሀገር የመጣው ለውጥ ተስፋ ሰጥቷል ለብዙዎች፣ ጥርጥር የሌለውም። ግን ተስፋ ለሌላው ለቃላቶ ተስማሙ በጣም ጥሩ ነው አይደለም። እኛ አውርደን ይሄ ተግባር ምን መሆን አለበት የሚለውን ይረዳል። ከጎረቤት ሀገሮቻችን ጋር ያለንን ግንኙነት እንዴት ነው የምናሻሽለው የሚለውንም ይረዳናል። ብዙ እሱ ላይ አይቻለሁ ከዚህ በፊት ቀላል አይደለም አንዳንዴ። አሁን ግን የጋራ ጥቅሞቻችን ላይ ማተኮር የምንችልበት ነው ብዬ ነው ማለት። የግብጽን አዎ ትንሽ ነካ አድርጌያለሁ ንግግሩ ላይ።
እንሽ አይደለም ለካደረጉት
እነጥ
ጊዜ ወሰደ።
ብቻ ለማለት የፈለኩት ይሄንን ሀብት ፍትሃዊ በሆነ ምክንያታዊ በሆነ መንገድ መሄድ አለበት ነው። አንድ እሱ ነው፣ ይሄ መርሁ ነው ማለት ይቻላል። ከዛ በባሻገር ግን ለማለት የፈለኩት ቴክኒካል ውይይት እየተካሄደ ነው። ቴክኒካል ውይይቱ እንዲቀጥል እናድርግ። ስናዞረው ሌላ አቅጣጫ ሲያስያዝ ነው ይሄ ተጀምሮን ስራ ሊያደናቅፍ ይችላል። ዋና መልእክት ይሄ ነው። እንግዲህ ቴክኒካል ኮሚቴ ነው ተሰብስቧል። ሊስማሙ ላይስማሙ ይችላሉ። እንደገና ለመገናኘት ወስነዋል። ይሄንን እንርዳ እና ለነሱ ንግግር የሚመች መንፈሳቸው ተረጋግቶን የሚሰሩበትን እናድርግ። ዲስትራክትድ ከሆነን ሊረዳ አይችልም በሚል ውይይቱ ውጪ ይሰማ ነበር። ስለዚህ ቦታው ላይ ማስቀመጥ አለብን በሚል
ክብርት ፕሬዚዳንት የሚያስተላልፉት መልዕክት ይኖራል። በመጨረሻ ለተመልካቾች
አዲስም አመት ነበረ መልዕክቴ ላይ ተናግሬያለሁ። በእውነቱ ተጨባጭ እርምጃዎች እየወሰድን ሀገሪቱን የጀመርነውን እያጠናከርን የምንሄድበት ዘመን እንዲሆን ነው ለህዝቡ መልዕክቴን ማስተላለፍ የምፈልገው። እንግዲህ እስካለሁ ድረስ ደግሞ የምችለውን ያህል ለማገልገል ለመርዳት አገራችን የሚገባትን ቦታ እንድታገኝ በጽኑ ማምነበት ነው የምችለውን ሁሉ አደርጋለሁ።
ክብርት ፕሬዚዳንት ሳህለወርቅ ዘውዴ ስለሰጡን ጊዜ ስለ ቃለ ምልልሱ በተመልካች በአድማጮቻችን ስም እጅግ በጣም አድርጌ አመሰግናለሁ። መልካም የስራ ዘመን እንዲሆንልዎት፣ የተሳካ የስራ ዘመን እንዲሆንልዎት እመኛለሁ።
እኔ ነኝ የማመሰግነው። እኔ የቃለ ምልልስ ሰው አይደለሁም። ብዙ
ጥሩ ነው።